ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ቀድመጭቻችን። ዛሬ እሁድ ጥር 12 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የጥምቀት በዓል ሲከበር የተፈጸሙ ወንጀሎች ተሸፋፍነው ሊደበቁ እንደማይገባቸው ተነገረ። ዘረኛው አገዛዝ የእድሜ ገመዱን ለመቀጠል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁለት ሲኖዶሶችን የማስታረቅ ተውኔት ቢያካሂድም እርቅ የተባለው የይስሙላ እንጂ በግብር የታየ አለመሆኑን የሃይማኖቱ ተከታዮች የሆኑ ምዕመናን በቁጭት ሲያስረዱ ይስተማል። እስከ ቅርብ ጊዜ የአዲስ አበባ ሲኖዶስ የሚባለውና በአባይ ጸሐዬ የበላይነት ይመራ የነበረው ሲኖዶስ የነፍሰ ገዳዩ ያምነ ጳውሎስን ምስል ከተሰቀለበት ከቅድስት ማርያምና ከቅድስት ስላሴ ካቴድራል ቤተክርስቲያን ማውረድ አልተቻለውም ተብሏል። በተጨማሪም በቦሌ መድኃኔዓለም መግቢያ በር ላይ የተገተረውን የጳውሎስ ሐውልትንም በመዶሻንዶ ማንሳት አለመቻሉ ቤተክርስቲያኗ እየተመረጠች ያለችው በእምነቱ ቅኖና ሳይሆን በህዋት የዘር ፖለቲካ መንፈስ ነው እየተባለ ነው። በቅዱስ እስጢፋኖስ ቤተክርስቲያን አውደ ምሕረት ታቦት በቆመበት ጥር አንድ ቀን በጥይት ተደብድበው የተገደሉት የአባ ፈቃደ ስላሴ ደምን መፋረድ የግድ ነው ተብሏል። የኚህ ባታዊ ገዳይ ያሬድ የተባለ የአቡነ ጳውሎስ የእህት ልጅ መሆኑ የሚነገርለት አሁንም በቤተ ክህነት አድራጊ ፈጣሪ ሆኖ መቀጠሉን ከውስጥ አዋቂዎች መገንዘብ ተችሏል። ከዚህ በተጨማሪም በቤተ ክህነት ግቢ ውስጥ ጳጳሳት ማደሪያ ቤቶቻቸው እየተሰበሩ ጳጳሳትን የደበደቡ ለፍርድ መቅረብ ሲገባቸው መደፋፈኑ የርቅ ተብየውን ጨዋታነት የሚያጋልጥ ነው እየተባለ ነው። ቅዳሜ በመላው አገሪቱ የተከበረው የጥምቀት በዓል በቤተ ክርስቲያኗ ዘንድ እንደ የርቅና ምሕረት በዓል ይቆጠራል ቢባልም እንዲህ የመሰሉ ወንጀሎችን ይዞ የሚደረግ ጉዞ አፋዊ ነው የሚሉ በርካታ ምዕመናን መሆናቸውን ተገንዝበናል። ባሳለፍነው ሳምንት የተከሰተው የነዳጅ እጥረት እንደ ማስጠንቀቂያ ደወል ሊወሰድ ይገባል ተባለ። ባሳለፍነው ሳምንት ሰኞ ጥር 6 በአፋር አካባቢ በተከሰተው ተቃውሞ የጅቡቲ መንገድ በመዘጋቱ ነዳጅ የጫኑና ነዳጅ ለመጫን ወደ ጅቡቲ እየተጓዙ የነበሩ ከ1000 በላይ ካሚዮኖች እንቅስቃሴ ለ3 ቀናት በመገታቱ የነዳጅ እጥረት መዲናዋ አዲስ አበባን ጨምሮ በበርካታ ከተሞች መከሰቱ ድንጋጤ ማሳደሩን መገንዘብ ተችሏል። ከዚህ በተጨማሪም ከሱዳን ካርቱም ለቅርብ ተሆነችው ከጊሌ ነዳጅ ማጣሪያ ነዳጅ ነው መተማ የደረሱ 30 ካሚዮኖች መታገታቸው ተሰምቷል። ሁስተኛው ደግሞ ድሬዳዋ ገብተው የነበሩ የነዳጅ ካሚዮኖች አዋሽ ሲደርሱ መንገድ ተዘግቶ ለመቆም መገደዳቸውን መገንዘብ ተችሏል። ከመሃል ሀገር ነዳጅ በገፍ ወደ ሶማሌና ወደ ኤርትራ እየተጓጓዘ መሆኑ የነዳጅ እጥረቱን ሊያባብስ ይችላል የሚል ስጋት ማሳደሩም ታውቋል። ሱዳን እየተካሄደ ያለው ህዝባዊ አመጽ ሙሉ አድሮ አምባገነኑ በሽርን ከስልጣን ማስወገዱ አይቀሬ ነውና ዘረኛው አገዛዝ ከሱዳን ጋር ያደረጋቸውን ስምምነቶች ፋይዳ ቢስ ሊሆኑ ስለሚችሉ የነዳጅ ችግር ከሌሎች ኢኮኖሚያዊና ፖለቲካዊ ጥያቄዎች በተያያዥነት አገዛዙን ወዝውዘው ሊደፉት ይችላሉ የሚል አስተያየት እየተሰነዘረ መሆኑን መረዳት ተችሏል። የወለጋ ሰላምና ጸጥታ አስጨናቂና አሳሳቢ መሆኑን ከስፍራው ከሚደርሱ መረጃዎች መገንዘብ ተችሏል። በወለጋ እየተካሄደ ያለው የትጥቅ ትግል በአጭር ጊዜ ውስጥ እየተፋና እየተጠናከረ መሄዱ እየታየ ነው ተብሏል። ኦነግ ደጋግሞ እንደገለጸው ሙሉ በሙሉ ያለውን ታጣቂ ኃይል ትጥቅ የመፍታትና የመበተን ዓላማ እንደሌለው ለማወቅ ተችሏል። ባሳለፍነው ሳምንት በምዕራብ ወለጋ የሚንቀሳቀሰው የኦነግ ጦር በተመሳሳይ ሰዓት በተለያዩ ከተሞች 18 ባንኮችን መዝረፉ የአገዛዙን መዳከም የሚያሳይ መሆኑን አያጠራጥርም እየተባለ ነው። አገዛዙ የኦነግ ጦር ማሰልጠኛ ተብለው የተጠረጠሩና የተጠኑ ቦታዎችን በአውሮፕላንና በሄሊኮፕተር መደብደቡ ከአካባቢው ምንጮች ከተገኘው መረጃ መገንዘብ ተችሏል። ያገዛዙ መግለጫ የቅኝት አውሮፕላኖችና ስንቅና ተጥቃቀባይ ሄሊኮፕተሮች መስተማራታቸውን ቢገልጽም የሃየር ላይ ጥቃት መፈጸሙ ኃይልን ለማሳየት ከሚል የመነጨ ሊሆን ስለሚችል የሚያስከትለው ጉዳት በቀላሉ የሚገመት አይደለም ተብሏል። ከአየር በሚጣሉ ቦምቦች መኖሪያ ቤቶች ሊደመሰሱና ንጹሃን ዜጎችና ከብቶች ማለቃቸው የማይቀር መሆኑን በርካቶች ያስረዳሉ። የኤሌክትሪክ ኃይል የታሪፍ ጭማሪ ህዝቡን ማማረሩን ለማወቅ ተችሏል። አጠቃላይ የገበያ ዋጋ የጨመረ ባለበት በዓለም ባንክ ግፊት የተደረገው የኤሌክትሪክ ኃይል ታሪፍ ጭማሪ የህዝቡን ኑሮ ከእሳቱ ወደ ረመጡ እያደረገው መሆኑን መገንዘብ ተችሏል። ለመንግስት ሰራተኞችና ለፋብሪካ ሰራተኞች አግባብ ያለው የደሞዝ ጭማሪ ሳይደረግ እንዲህ ያለው የኤሌክትሪክ ኃይል ታሪፍ ጭማሪ ህዝቡን ለአመጽ ማነሳሳቱ የማይቀር ነው እየተባለ ነው። ለመኖሪያ ቤት የኤሌክትሪክ ፍጆታው ከአራት እጅ በላይ መጨመሩ ብዙዎቹን ይይዙት ይጨብጡት በማጣታቸው ለምሬት እየዳረጋቸው መሆኑን መረዳት ተችሏል። ዋናው ኦዲተር ለውሃ ሚኒስቴር ማስጠንቀቂያ መስጠቱ ታወቀ። የውሃ ሚኒስቴር ለተለያዩ እቅዶች እያወጣ ያለው ገንዘብ ከታቀደው ገንዘብ በእጅጉ የበለጠ በመሆኑ ዋናው ኦዲተር መስሪያ ቤት ማስጠንቀቂያ እንደሰጠው ለማወቅ ተችሏል። በርካታ ያገዛዙ የሚኒስቴርና ሌሎች ተቋሞች የገንዘብ አወጣጣቸው ለክ እንደ ሜቴክና እንደ አባይ ግድብ እንደሆነ የሚታወቅ ነው ተብሏል። ባልተሰራና ባልተገዛ ንብረቶችም ወጪ ይደረግና ይዘረፋል የሚል አስተያየት በስፋት ሲሰጥ ይስተማል። የማስጠንቀቂያ የተሰነዘረበት የውሃ ሚኒስቴር ዛሪማ ለተባለ ግድብ በእቅድ ይዞ የነበረውን 4.2 ቢሊዮን ብር ሲሆን እስካሁን ያወጣው ግን 14.5 ቢሊዮን ብር ለመገጭ የመስኖ ግድብ በእቅድ የተያዘው 2.5 ቢሊዮን ብር ሲሆን እስካሁን የወጣው 5.6 ቢሊዮን ብር መሆኑ መስሪያ ቤቱን ከሜቴክ ዘረፋ ጋር ያመሳሰለዋል የሚል አስተያየት እየተሰጠ መሆኑን መዘንዘብ ተችሏል። ባሳለፍነው ሳምንት የእናቶች ቀን ሲከበር ከእውነት የራቁ ያገዛዙን ገጽ ለማስተማሪያነት የቀረቡ የስታቲስቲክ ቁጥሮች አስተዛዛቢ መሆናቸውን ብዙዎች ሲገልጹ ተሰምቷል። ወደ ጤና ማዕከላት የሚሄዱ እናቶች በአብዛኛው የሚገጥማቸው አቀባበል ቅስም ሰባሪ ከመሆኑም በላይ ኮሊድ ጋር በተያያዥነት መቅረብ ያለባቸው የህክምና ቁሳቁሶች ለማይገኙ በርካታ እናቶች ጤና ማዕከላት ቢሄዱም በህክምና መገልገያዎችና አስፈላጊ የሆኑ መድኃኒቶች አለመኖር ሳቢያ ለበሽታዎች እንደሚጋለጡና በሞት እንደሚነጠቁ በህክምና ሙያ ይስተማሩ ሲገልጹ ይስተማል። ዛሬም በተለያዩ የሀገሪቱ አካባቢዎች ከ10 እስከ 12 እድሜ ክልል የሚገኙ ህፃናት ሴቶች እየተዳሩ ለፌስቱላ ህመም ተጋላጭ መሆናቸው ይነገራል። ከዚህ በተጨማሪም በሴቶች በአጠቃላይና በእናቶች ላይ በተለይም የሚፈጸሙ አስገድዶ የመድፈር ወንጀሎች እየተበራከቱ መሄዳቸው የታወቀ በመሆኑ ኢትዮጵያ ለእናቶች ሲኦል እየሆነች መሆኗ ሊደበቅ የማይችል ሀቅ ነው ተብሏል። በአዲስ አበባ ባንክ ዘርፈው ሲሸሹ የነበሩ በቁጥጥር ስር መዋላቸው ተሰማ። ከዚህ ቀደም በአዲስ አበባ ዝርፊያ እየተበራከተና በጦር መሳሪያና በመኪና እየተደገፈ እንደሚደረግ መዘገባችን የሚታወስ ነው። ባሳለፍነው ሳምንት ሮብ ቦሌ መድኃኒዓለም አካባቢ የሚገኘው አቢሲኒያ ባንክን ከ5 ሚሊዮን ብር በላይ ዘርፈው በመኪና ሆነው ሲሸሹ የቆመ መኪና በመገጨታቸው በአካባቢው በሚገኙ ሰዎች መያዛቸው ታውቋል። እንዲህ ያለው ሁኔታ እየተባባሰ ሊሄድ እንደሚችል በርካቶች ስጋታቸውን እየገለጹ መሆናቸውን መረዳት ተችሏል። የኢህአዴግ ጦር በሶማሌ ነውጠኛ ቡድን አልሸባብ ጥቃት እንደተፈጸመበት በይፋ ተነገረ። ባሳለፍነው ሳምንት ከቡሩሃ አካባቢ ወደ ባይዶአ ይጓዝ የነበረው የኢህአዴግ ሰላም አስከባሪ ጦር ተብዬ ላይ ባደፈጡ የአልሸባብ ተዋጊዎች ድንገተኛ ተኩስ በመከፈቱ የኢህአዴግ ጦር በከፍተኛ ሁኔታ መጎዳቱን የተለያዩ ዓለም አቀፍ የዜና ተቋማት መግለጻቸው ታውቋል። ካሁን የሞቱትና የቆሰሉት ቁጥር አለመገለጹንም ከዜና ምንጮች መረዳት ተችሏል። ለደረሰው ጥቃት ያጠፋር ምጃ ለመውሰድ መዛቱን የታወቀ ሲሆን ካሁን በሶማሌ ውስጥ የሚገደሉ ወታደሮች መርዶ ለቤተሰቦች እንደማይገለጽ ብዙዎች በቁጭት ሲገልጹ ይስተማል። ለዛሬ ያስነው ፍካሪ ዜና የኔ መስል ነበር። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ኢትዮጵያዊነት ማቸነፍ አለበት። ይህንን ማሸነፍ አለበት በሚል ሊያነቡት ይችላሉ። በፊደል አንጣላም፣ በአቋምና ጽንሰ ሐሳብ እንጂ። የተዘጋጀልን የእርስ በርስ እልቂት በተለይ በአማራው ላይ ፍጅት ማካሄድና ኢትዮጵያን እንደ ሀገር ማጥፋት ነው። ከአስር ዓመት በኋላ ኢትዮጵያ ትኖርም ብለው ፈረንጆቹ ሲተነብዩብን የአስመራው ገዢ ደግሞ ከተፈጠረች 50 ዓመት አልሞላትም መሰል ብሎ አላግጦብን ነበር። አገር በቀላሉ የማይፈርስ ቢሆንም ከሶቪየት ህብረት፣ ዩጎዝላቪያ ወዘተ ተመክሮ በኋላ ግን አገር እንደዋዛ ሊሄድ ሊጠፋ መቻሉን ማየት ማወቅ ይችላል። ዛሬ በኢትዮጵያ ላይ የተሰማሩ አፍራሽ ኃይሎች ሁሉ የሚሮጡትና በጉጉትም የሚጠብቁት የውድ አገራችን ኢትዮጵያን መጥፋት፣ መበታተን፣ እርስ በርስ መጫረስ ነው። የወያኔ አጀንዳ በነ ዳውድ ኢብሳ የሚደገፈውና የነ ሌንጮንም ቀልብ ዛሬም ሳይሆን ድሮ የሳበው ኢትዮጵያን ቀጥቅጦ መግዛት አልያም መበታተን ማፍረስ ነው። በኢትዮጵያ መጥፋት ላይ የሚቆምሩት ብዙ ናቸው። ምዕራባውያን ይችን ኩሩ አገር በቀኝ ለመግዛት ሞክረው ሁሌም ከሽፎባቸዋል። አረቦች ደግሞ ከአባይ ጀምሮ ለመጥፎ አስተያየታቸው ብዙ ማጠየቂያ አለው። በእጃዙር ቀኝ ገዢ አገሮች ኢምፔሪያሊስቶች ደግሞ ትላልቅ አፍሪካ አገሮችን በታትኖ ወይም በእልቂት ውስጥ ከቶ ማዳከም በሚሉት ያምናሉ። ሱዳን ተከፋፍሏል። ኢትዮጵያ ወደ በአልባ ሆና አሁን ደግሞ ወደ ክልል ሽንሸና እየተገፋች ነው። በናይጄሪያ ቦኮ ሐራም ተዘጋጅቷል። ኮንጎም ንጻ ሆና እንድትቆም የጦርነትና የበዝበዛው ድማ ሆናለች። ሊቢያም እንደ ሶማሊያ መንግስት አልባ የጦርነት ምድር ተደርጋለች። ሳዑዲ አረቢያ፣ ኤሚሬትስ እንዲሁም ካታር አፍሪካን እየተቀራመቱ ናቸው። ለጥቁር ህዝብ ሁሉ አርአያ ሆና የቆየችው ኢትዮጵያ የረሃብና የጦርነት ምሳሌ ሆና መገኘቷ ለጠላቶቻችን ያስደስታል እንጂ አያሳስባቸውም። ዘረኛውን ወያኔ አምጥተውብን አክፈው ሰይመውብን ይኸው ሊወድቅ ሲንገዳገድ መተኩን አዳኙን መርጠው ሹመው ትግላችንን አላፈኑም። ለጠባቦች የአፍራሽ መድረክ በመለገስ እርስ በርስ አፋሽተው አገራችንን ሊያጠፉ መነሳታቸው ምስጢር አይደለም። ነፍሰ ገዳያንቱ የባዕድ ቅጥረኛ አገር ወዳድ የሚባልባት ጠባቦች የሚርመሰመሱባት አገር ያደረጉን ለምን ዝግጅት እንደሆነ አላጣነውም። በመሆኑም ዋናው ጅራፋቸው የሚጮኸው በኢትዮጵያና ኢትዮጵያዊነት ላይ ነው። ሹሙ ራሱ የቆጥ ድርጅት መሪ እንጂ የኢትዮጵያ መሪ አይደለምና የኢትዮጵያ መንግስትም ወይም የህዝብ መሪ ልንለው ሁኔታው አይፈቅድልንም። የመለስን ዘረኛ ቡድን ላንድም ቀን የኢትዮጵያ መንግስት ብለን ሳንጠራው የቆየነው በዚሁ ምክንያት ነው። ማንንም የማይወክል በነጻ ምርጫና የህዝብ ፍላጎት የተመረጠ ባለመሆኑ ዛሬ ከመቀጽበት ከሹሙ ጉያ የገቡት አድርባዎች ትላንት መለስን የኢትዮጵያ መንግስት መሪ ብለው ሲያሞግሱ የሰማናቸው መሆኑ አያስገርመንም። አብዛኞቹ ከወያኔ ኢህአዴግ ጋር ቀደምም የጥብቅ ግንኙነት የነበራቸውና ተቃዋሚነታቸው ተመሳስሎ ተልእኳቸውን ለመወጣት መሆኑን አላጣነውም። አንዳንዶቹ የተመሰረቱት ለአገር ወዳድ ኃይሎች እንቅፋት ለመሆን ታቀደው እንደነበር በቁርጥ የሰዎችን ሁሉ ማንነት ለህዝብ ስናቀርብ ቆይተናል። አንዳንዶቹን ደግሞ ከቅርብ ሆነን ስንከታተላቸው መቆየታችንንም እነሱም የሚያቆጥ ወያኔም የሚገምተው ነው። ዛሬ ፈልተው ያሉት በህረተኛ ጉዶች ከጀርባቸው ማን እንዳለ ማን የርስ በርስ ፍጅትን ያስፋፋ እንደሚጠር ማን ኢትዮጵያዊነትን በጠራት ደረጃ ፈርጆ እየዘመተበት እንዳለም የምናውቀው ነው። ዝርዝር ሳንገባ ህዝብን ስለዚህው ለመንገር ለመጠቆም መጣር ብቻ ሳይሆን እኩይ እቅዳቸውንም ለማክሸፍ ያቅማችንን ሰርተናል እየሰራንም ነው። ዛሬ ማን በኢትዮጵያዊነት ላይ ዘምቷል እየዘመተም ነው ለሚለው ትክክለኛውን ምላሽ ከሰጠን ማን ከኢትዮጵያ ጣራቶች ጋር እየሰራ መሆኑን ማወቅ እንችላለን። ጠንቀቅ ያገር ልጆች፣ ሀቀኛ ኢትዮጵያውያን አገርን ጠብቁ የሚለው ጥሪያችንም በዚሁ መንፈስ ነበር። ታማኝነታችን ቃል ኪዳናችን ለኢትዮጵያ ህዝብና ለሀገራችን በመሆኑ ብዙ ችግር ቢመጣብንም ለማንም ጎንበስ ብለን ኢትዮጵያን አልካድንም፣ ለክርስታችን ብለንም አልተገዛንም። ዛሬም መንፈሳችንና አቋማችን ይኸው ነው። የታሪክ በራጆችና ከላሾች በሰፊው ተሰማርተው ብዙ ሐሰት ቢያሰራጩም ያ ተራማጅ ትውልድ እኔ ይሃባም የህዝብ እኩልነት ሲሉ ችግሮች በሰላምና በዴሞክራሲ ይፈቱ ሲሉ አገርን ለመጉዳትና ግንጠላን ለማንገስ ሳይሆን ሰላምና ፍቅርን እኩልነትና መብትን ባቀፈ ሂደት የሀገር አንድነት እውን እንዲሆን ነበር። ያኔ አንዳንዶቹ ለጎጠኝነት ሲያጎነብሱ ኢህአፓም ሆነ ሌሎች ስያሜያቸውን ኢትዮጵያዊ አሉ እንጂ ወደ ጎጥ ስያሜና አቋም አልወረዱም። ወያኔ ከተመሰረተ ጀምሮ ወደ መገነጣጠል መርሃ ግብሩ ሲገባ አጥብቆ የተቃወመው ኢህአፓ ሲሆን ዛሬ ሊተቹን የተነሱት ሁሉ አንድም ከፋሽስቱ ደርግ አሊያም ወያኔን ከማወደስ የወጡ አልነበሩም። ኦነግ፣ ኦብነግ፣ ትግሬ፣ ኦሮሞ ሲሉ እኛ ኢትዮጵያ እንዳልን ነበርን። ይህን ሀቅ መቼም መርሳት አያስፈልግም። ዛሬ ጸረ ወያኔ ነበርን ነን ሊሉ የተነሱት ባለዛሮች ሁሉ አፍቅሮ ወያኔ ንጧቸው ሲያረጠርጡ እንደነበር አልረሳንም። ኢትዮጵያዊነትን አንግበን የባጀነው ይህን ሰንደቅ መጣሉ አገርን የሚያሳጣን መሆኑን በመረዳት ነው። የዘረኛውን ወያኔ ስርዓት ለማስቀጠል ሹሙ ደፋ ቀና ሲል ከዚህ ተባባሪ መሆን ለኢትዮጵያ ጥፋት ተባባሪ መሆን ነው ስንልም ይህን ሁሉ በግንዛቤያችን በማስገባት ነው። ሌላ መልእክት የለውም። ሹሙ የሸተተን አገዛዝ ሽቶ ሊረጭ እየጣረ ያለ ነው። ኢትዮጵያዊነት ማቸነፉን በጠረ ወያኔው የጋራ ትግሉ አሳይቷል። አሁንም ቢሆን ደማችሁ ደማችን ነው በሚል ህዝብ እየተደጋገፈና አንድነቱን ለመጠበቅ እየታገለ ያለበት ሁኔታ ነው። ባንጻሩ ተፈታታኝ ሁኔታዎች በርክተዋል። ሹሙ ራሱ ለምሳሌ በጀርመን ንግግር ሲያደርግ የኢትዮጵያ ፈንደቅ ዓላማ ተትቶ ታግዶ የኦነግ ባንዲራ ብቻ ከቦት አጅቦት ነበር። የማንነትን ጥያቄ የፈንደቅ ዓላማን ጥያቄ ሁሉ አግሎ ያቀረበው ግን ለኦሮሞ ጠባቦች በሩን እንደከፈተና አንዳንዶቹም እንደሚሉት እንደጠገባቸው እያየን ነው። ወያኔን ከትግራይ ህዝብ ነጥሎ ማጥቃት እየተቻለ የትግራይ ህዝብ በፍርሃትም ሆነ ራሱን ለመከላከል ወያኔን እንዲያቅፍም እየተደረገ ነው። ባርበኝነትና አማራነት ሽፋን ለወያኔ የሚጠቅም ጸረ ትግሬ ድንፋታና ቅስቀሳ የሚያሰሙት ባብላጫው የወያኔ ተቀጣሪዎችና ተወናባጆች ናቸው። አገር ያጠፋው አንድ ጌታቸው አሰፋ የሚባል ወያኔ ሳይሆን ሁሉም ኢሃዴግ ሹሞቹም ጭምር መሆናቸውን ክዶ በግለሰቦች ላይ ያውም ፍትሃዊ አካሄድን ባልያዘ መረባረቡ ቀና መንገድና ጉዞ እንዳልሆነ ህዝብ አውቋል። ከንፈኒዞ አዜብን መሾም የባንክ ገዢ ሳለ ለወያኔ ዝርፋ ተባባሪ ሆነውን እና ሌሎች ማፈሪያዎችንም ሁሉ አማካሪና ሹም አድርጎ ወደ ለውጥ እየሄድን ነው ማለት ህዝብን መናቀና ተጨፈኑ ላሞኛችሁ ከመሆን አላለፈም። ጋጋታውና ጫጫታው ነጋጠባ ይሽራረፍና ሐቁን ማየት ሲመጣ ድላችንን እንደቀሙን እንገነዘባለን። ይፍክደት አመታትን እንዳይወስድብን እንፈራለን። ኢትዮጵያዊነትን ማጠናከር ወሳኝ የሚሆነው ለዚህ ነው። ለዘመናት የኢትዮጵያ ልጆች ማንንም ጠላት ሳይፈሩ የኢትዮጵያን ህልውና ለማስጠበቅ ተሰውተዋል። ህዝባዊ መንግስትና ዴሞክራሲ በሚልም ብዙ ህይወት ተገብሯል። ከዚህም ተያይዞ በየጊዜው ከሃዲና ባንዳ ብቅ ያለ እንቅፋት መሆኑ በታሪክ የተመዘገበ ነው። ያለፉትን ብንተው እንኳን የዛሬውም ጉዞ የክህደት የአሜሪካና የአረቦቹ የኢህአዴጎቹ ሆኖ እናገኛለን። ቀለስልሱ ሹም የኢትዮጵያ ህዝብ ተመራጭ አይደለም። ህዝብ ደግሞ መድረክ ይዞ የሚንጫጫ ጮሌና አድርባይ ንዑስ ከበርቴና ምርጦች ሳይሆን ከመቶ ሚሊዮን በላይ አፈርገፊው ነው። የኩሉ ህዝብ መብት አልባ ሆኖ ከውሳኔ ተገልሎ መሪና ምሁርነን ባዮች ድምጹን ቀምተውት ሀገር ሊነጥቁት እየዳዱ ባሉበት ፍትሃዊ አገዛዝና ስርዓት ሊመጣ ነው ብሎ ማሰብ ከንቱነት ነው። ኢትዮጵያዊነት የግድ አቸናፊ መሆን አለበት። ኢትዮጵያን ለማዳን ህዝቧን ከመከራ ለማላቀቅ አምባገነኖችን ለማስወገድ ዴሞክራሲን ለማስፈን ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም። ህዝባዊ ትግሉ እስካላስገደዳቸው ድረስ ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው።
ተጨቋኝ ሰለባ መሆን መከራውን ማስቀጠል ዳግም መታገል ደም መገበር ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት ከ28 ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተወለደ ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አስተውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ ከሰማይ የተላከ ኮሎኔል ስርየት ያመጣልናል። እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአገራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መስከተል መደገፍ ሳይሆን ማንሳት እንኳን አቃተው። ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባስቀሮ አሜሪካ የነሆለለ መንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይሄንኑ ነው። የገዢ ምርጫዋም ይሄን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃቸው ንክሩማህን አስገልብጣ ቡችን ለመንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠላ ያበቃችው የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች አሁንም በዚሁ በሶባት ቀጥላለች። ያገራችንና ያከባቢው ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደኋላ ላይ ተፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመጥጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቀ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ አምባሳደር መሾም ለምህረት ህግ ማዘጋጀት ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቃጡ በዚህ መስማህይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ባልትና በከተሜው ቋንቋ ፉገራ የምንመለከተው
ክፍል 2 በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎገራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆስለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰውትን ብዙ ሺዎችን፣ በሻቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትወርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮ ቢወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍቶኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳንም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለ ገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጻትና መከራ። በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሮን መመስረት፣ ማስፋፋት፣ ማጠናቀር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትደረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው ይሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዲሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ያፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 3። መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ
حزب የሚፈልገውን በጃዙርም ሆነ በቀጥታ ረግጣው حزب መስማት የሚፈልገውን ያስተሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ sultaan የሚመጡና በsultaanም የሚቆዩ እንዳሉ ያየነው ነው በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየነው ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቀጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጣረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለ ሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍስሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ተንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበር ሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሉም ሀገራድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሊጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከግንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንት ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆኖ መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ፈኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገረ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ሰርሳደሮች እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።